አሁን በቀጥታ ወደ ዓለም ዜና ነው የምናልፈው። ማን ተጋፍቶት ያቀርብልናል? መልካም ቆይታ።
የዲደብሊው ዜና።
ጤና ይስጥልኝ አድማጮች። በቅድሚያም አርስተ ዜና። የዛሬ 6 ዓመት ለጦርነት መቀስቀስ ምክንያት ነበር በተባለለት ምርጫ የተመረጡ የምክር ቤት አባላትን ማክሰኞ ለሰብስቦ ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ የመረጠው ህዋት ዛሬ በይፋ ስራ መጀመሩን አሳወቀ። ብርቱ የራህባ ደጋ ያጠላባት ሶማሊያ ውስጥ ልቂት ከመከሰቱ በፊት አስቸኳይ ድጋፍ እንዲደረግ ዓለም አቀፉ የተባበሩት መንግስታት ድርጅት የምግብ መርሃ ግብር ዛሬ አሳሰበ። ሳውዲ አረቢያ የአየር ክልሏንና የጦር ሰፈሮቿን ዩናይትድ ስቴትስ በኢራን ፍኖተ ሆርሙዝ ዘመቻዋ ወቅት እንዳትጠቀም ማገዷን አሳወቀች። በዩናይትድ ስቴትስ ጦር ትናንት መርከቧ የሆርሙዝ ሰርጥ ላይ ተመታባት ኢራን ጥቃቱን ዛሬ አወገዘች። ዩናይትድ ስቴትስ የወደብ ክልከላ ደንቧን ጥሷል ያለቻቸው ሁለት የኢራን መርከቦች ላይ ዛሬ ረፋዱ ላይ ተኩስ መክፈቷን ይፋ አድርጋለች። የሁለቱ ሀገራት ውጥረት ተባብሷል። ዜናው በዝርዝር። የዛሬ 6 ዓመት ለጦርነት መቀስቀስ ምክንያት ነበር በተባለለት ምርጫ የተመረጡ የምክር ቤት አባላትን ማክሰኞ ለሰብስቦ ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ የመረጠው ህዋት ዛሬ በይፋ ስራ መጀመሩን አሳወቀ። በብሔራዊ ምርጫ ቦርድ እውቅናው የተሰረዘው ህዝባዊ ወያኔ ሓርነት ትግራይ ህዋት ዛሬ ለካቢኔ አባላት ጥሪ በማድረግ ስብሰባ መቀመጡም ተሰምቷል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ በበኩላቸው በክልሉ ህዝብ ላይ ለሚደርሰው ጥፋት ተጠያቂው ራሱ በጉልበት የአስተዳደሩን ስልጣን ለመያዝ እየሞከረ ያለው አካል ነው ሲሉ በጽሑፍ አጋርቷል። አንድ የከተማዋ ነዋሪ ስለ ሁኔታው ለዶቼ ቬለ ተናግሯል።
የ2012 ምርጫ ተካሂዷል ነበር በትግራይ ብቻ። እሱም በፕሪቶሪያ አግሪመንት ፈረሰ። ጊዜያዊ አስተዳደር ተቋቋመ። ከሶስት ዓመታት በኋላ አለመግባባቱ ምናምን ሲመጣ ምክር ቤቱን እንመልሰዋለን አሉ። ምክር ቤቱ መለሱት ከትናንት በስቲያ። በዛ ስብሰባም ተካሄደ። ስብሰባ አካሂደውም ደብረጽዮን ነው ፕሬዚደንት ብለው መረጡ። ያ ፕሬዚደንት ሆኖ የተመረጠው ደብረጽዮን ደግሞ ዛሬ ወደ ፕሬዚደንት ኦፊስ ገባ። ፕሬዚደንት ኦፊስ ገብቶ ስራ ጀምሬያለሁ፣ የካቢኔ አባላትን ጥሪ አድርጌ ስብሰባ ጀምሬያለሁ ብሏል።
ሌተናል ጄኔራል ታደሰ ወረደ ቀደም ሲል ጀምሮ የህዋት አካሄድ ትክክል አይደለም፣ ይህ ክልሉን ወደ ሌላ ችግር የሚያስገባ ነው፣ መፍትሄውም ንግግርና ውይይት ነው ሲሉ ጥሪ አቅርበው እንደነበር ተነግሯል። ደብረጽዮን ገብረ ሚካኤል የህዋት ሊቀመንበር ሆኖ የተመረጡለትና ዛሬ በመቀለ ከተማ ሰማይ ላይ የጦር ጀት ሲያንዣብብ እንደነበር የአይን እማኙ ለዶቼ ቬለ ተናግሯል።
የሰው እንቅስቃሴ ቀንሷል። ከድሮም ስለተከለከለ ወደ ትግራይ የሚገባ የፌዴራል መንግስት ስለከለከለ የሚገባ ነዳጅ ምናምን ስለሌለ ትራንስፖርት አገልግሎት በጣም የተስተጓጎለ ነው። በእግር ነው ብዙ ሰው የሚንቀሳቀሰው። እሱ ነገር አለ። ከትናንት በስቲያ ደግሞ የአውሮፕላን የጀት ድምፅ ከተሰማ በኋላ ብዙ ሰው አደናግጦ ነበር፣ ማክሰኞ ዕለት ማለት ነው። ዛሬም የጀት ድምፅ ተሰምቶ ነበር፣ አይተን ነበር፣ የጦር ጀት ማለት ነው።
ጠቅላይ ሚኒስትር አብይ አህመድ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌፍትናንት ጄኔራል ታደሰ ወረደን የስልጣን ዘመን ከሚያዝያ 1 ቀን 2018 ዓመተ ምህረት ጀምሮ ለተጨማሪ አንድ ዓመት በቅርቡ ማራዘማቸው የሚታወስ ነው። ፈረንሳይ እንግሊዝኛ ተናጋሪ ከሆኑ የአፍሪካ ሀገራት ከአገሯ ውጪ ለመጀመሪያ ጊዜ በኬንያ ናይሮቢ ጉባኤ ልታካሄድ ነው። ጉባኤውን የፈረንሳይ ፕሬዝዳንት ኢማኑኤል ማክሮ ከኬንያቻቸው ፕሬዝዳንት ዊሊያም ሩቶ ጋር ይመሩታል ተብሏል። ለዚሁ ጉብኝት ነገ ቅዳሜ ጉዞ የሚጀምሩት ኢማኑኤል ማክሮ 3 የአፍሪቃ ሀገራትን እንደሚጎበኙም ተዘግቧል። በአፍሪቃ ጉብኝታቸው ፕሬዝዳንት ኢማኑኤል ማክሮ ከግብጽ ፕሬዝዳንት አብድልፈታ አልሲሲ ጋር በመሆን ሰሜናዊ ግብጽ አሌክሳንድሪያ ውስጥ የሚገኝ ዩኒቨርሲቲን ያስመርቃሉ ተብሏል። ከዚያም ወደ ኬንያ ናይሮቢ አቅንተው ሰኞና ማክሰኞ ዕለት የአፍሪቃ መሪዎችንና ባለሥልጣናትን እንደሚያናግሩ የዜና ምንጩ የፈረንሳይ ዜና አገልግሎት ዘግቧል። ፈረንሳይ በአፍሪቃ የምታካሄደው ጉባኤ ከአጉሪቱ ጋር የሚኖራትን ግንኙነት ይበልጥ የሚያጠናክር መሆኑን ኤሊዜ ቤተ መንግሥት መግለጡ ተዘግቧል። ፕሬዚዳንት ኢማኑኤል ማክሮ የፊታችን ረቡዕ በሚኖራቸው የአዲስ አበባ ቆይታቸው ደግሞ ከአፍሪቃ ህብረት ሊቀመንበር መሐሙድ አሊ ዩሱፍና የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ጋር እንደሚወያዩ የዜና ምንጩ አክሎ ጠቅሷል። ፈረንሳይ በቀድሞ ቅኝ ግዛቶቿ ማሊ፣ ቡርኪና ፋሶና ኒጀር መፈንቅለ መንግስት ከተካሄደና አገራቱ ከሩሲያ ጋር ከተቀራረቡ በኋላ ወታደሮቿ ከነዚሁ የምዕራብ አፍሪቃ አገራት ተባሯል። ከዚያን ጊዜ አንስቶም ከሌሎች የአፍሪቃ አገራት ጋር ያላትን ግንኙነት የበለጠ ለማጠናከር እየጣረች መሆኑ ተዘግቧል። ብርቱ የረሃብ አደጋ ያጠላባት ሶማሊያ ውስጥ እልቂት ከመከሰቱ በፊት አስቸኳይ ድጋፍ እንዲደረግ ዓለም አቀፉ የተባበሩት መንግስታት ድርጅት የምግብ መርሃ ግብር WFP ዛሬ አሳሰበ። ተቋሙ አስቸኳይ የገንዘብ ድጋፍ ካላገኘ በረሃብ እጅግ የገረጡ በርካታ ሰዎች በሚገኙባት ሶማሊያ ከሁለት ወራት በኋላ እርዳታ መስጠቱን ለማቋረጥ እንደሚገደድም አስጠንቅቋል። ሶማሊያ ውስጥ በተለይ ለረጅም ጊዜያት ዝናብ ባለመጣሉና ግጭት ባለማቋረጡ የተነሳ ሰብሎች መድረቃቸው፣ የቤት እንስሳትም በገፍ ማለቃቸው ተዘግቧል። በኢራን ጦርነት የተነሳ የውጭ እርዳታዎች በከፍተኛ ሁኔታ መቀነሳቸውም በሶማሊያ ያለውን የረሃብ ሁኔታ እጅግ አደገኛ ደረጃ ላይ ማድረሱን ተመድ ዘግቧል። ይህ ከቦን ከተማም የራይኖን ዛቅራቢያ የሚተላለፈው የዶቼ ቬሌ የዓለም ዜና ነው። ሳውዲ አረቢያ የአየር ክልሏንና የጦር ሰፈሮቿን ዩናይትድ ስቴትስ በኢራን ፍኖተ ሆርሙዝ ዘመቻዋ ወቅት እንዳትጠቀም ማገዷን አሳወቀች። ይህንንም ሁለት ሳውዲ አረቢያ ምንጮች እንደነገሩት የፈረንሳይ ዜና አገልግሎት AFP ዛሬ አርብ ዘግቧል። በጉዳዩ አሳሳቢነት የተነሳ ማንነታቸው እንዳይገለጥ ለዜና አውታሩ የተናገሩት ሁለቱ ምንጮች ሆኖም ዩናይትድ ስቴትስ የሆርሙዝ ሰርጥን ከማስከፈት ዘመቻዋ ውጪ የሳውዲ አረቢያ የአየር ክልልና የጦር ሰፈሮችን መጠቀሟን ትቀጥላለች። ሳውዲ አረቢያ ግዛቷና የአየር ክልሏ ኢራንን ለማጥቃት እንደማትፈቅድ በተደጋጋሚ ስትገልጽ ቆይታለች። በሳውዲ አረቢያ እንደ መሪ የሚወሰዱት አልጋ ወራሽ ልዑል መሐመድ ቢን ሳልማን ለፕሬዝዳንት ዶናልድ ትራምፕ በቀጥታ ደውለው ዩናይትድ ስቴትስ ፍኖተ ሆርሙዝን በማስከፈት ዘመቻዋ አገራቸው የአየር ክልሏንና ድንበሯን እንደማትፈቅድ መናገራቸውን የዩናይትድ ስቴትስ መገናኛ አውታሮች ዘግበዋል። በዩናይትድ ስቴትስ ጦር ትናንት መርከቧ የሆርሙዝ ሰርጥ ላይ ተመታባት ኢራን ጥቃቱን ዛሬ አወገዘች። ጠባጫሪ ላለችው ማናቸውም ድርጊት አጸፋ ለመስጠት ሙሉ ዝግጅት ማድረጓንም አስጠንቅቃለች። በኢራን ጦር ሰራዊትና በዩናይትድ ስቴትስ መካከል ፍኖተ ሆርሙዝ ላይ ዛሬ የተስፋፋ ግጭት እንደነበር ከፊል መንግስታዊው የሆነው የፋርስ ዜና መዘገቡን ሮይተርስ የዜና ምንጭ አትቷል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ ዩናይትድ ስቴትስን ድርጊት አውግዟል።
ትናንት ማታ የተፈጸመው ድርጊት የዓለም አቀፍ ሕግን የሚጥስ ብሎም የተባበሩ መንግስታት ድርጅት መተዳደሪያ ደንብን የሚጻረር ነው። ለመጀመሪያ ጊዜ የሆነ አይደለም። በእርግጥም እንደምትገነዘቡት የአገሪቱ ማለትም የኢራን ተከላካዮች የተሟላ አጸፋ ሰጥተዋል። ጠባጫሪዎቹንም በደንብ ደብድበውም አባረዋቸዋል። ምንም እንኳን በተኩስ አቁሙ ስምምነታችን እንደጸናን ብንቆይም ጦር ሰራዊታችን ሙሉ ለሙሉ ዝግጁ እንደሆነ ይቆያል። ሁኔታውንም በቅርበት ይከታተላል።
ኢራን በሆርሙዝ ሰርጥ የሚያልፉ መርከቦች ቀረጥ ለማስከፈል ባለስልጣን መስሪያ ቤት ማቋቋማንም ይፋ አድርጋለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ኢራን ፍኖተ ሆርሙዝን ለመቆጣጠር መሞከሯ ተቀባይነት የለውም ሲሉ አስጠንቅቋል።
ኢራን አሁን ዓለም አቀፍ የውሃ መስመርን ለመቆጣጠር መብት እንዳላት የራሷም እንደሆነ አድርጋ እየተናገረች ነው። ያን ለመቆጣጠርም መብቱ እንዳላቸው ነው የሚናገሩት። ዓለም ስለዚህ ምንድን ነው የሚያደርገው? ኢራን ዓለም አቀፍ የውሃ መስመርን አሁን ስትቆጣጠር ዓለም ዝም ብሎ ነው የሚቀበለው? ምክንያቱም ዓለም ያን ለመቀበል ዝግጁ ከሆነ እንዲያውም ለዚያ ይዘጋጅ። ልክ እንደዚህ ሌሎች 10 ሀገሮች ዓለም አቀፍ የውሃ መስመሮችን አለም አጠገባቸው ካሉ ሀገራት ዓለም አቀፍ የውሃ ፍሰቶችን ልቆጣጠር ይላሉ። ያን የተለመደ ማድረግ ፈጽሞ የማይታሰብ ነው።
በዩናይትድ ስቴትስ እና ኢራን የሰሞኑ ፍጥጫ የተኩስ አቁሙ ዳግም ተጥሶ ወደ ሌላ ግጭት እንዳይገባ እጅግ አስግቷል። ይህ በእንዲህ እንዳለ ማምሻውን በደረሰን ዜና መሰረት ዩናይትድ ስቴትስ የወደብ ክልከላ ደንቧን ጥሷል ያለቻቸው ሁለት የኢራን መርከቦች ላይ ዛሬ ተኩስ መክፈቷን አሳውቃለች። ዩናይትድ ስቴትስ እና ወደ ኢራን የሚጓዙ መርከቦች ላይ ክልከላ ከጣለችበት ካለፈው ሚያዝያ 5 ቀን 2018 ዓ.ም አንስቶ እስካሁን በኃይል ለማለፍ ሞከሩ ያለቻቸው 4 መርከቦችን ማስቆሟን ይፋ አድርጋለች። ዩናይትድ ስቴትስ ክልክላውን ያወጀችው ከኢራን ጋር ፓኪስታን ውስጥ ታደርግ የነበረው ንግግር ውድቅ ከሆነ በኋላ ነው። ይህ ዶቼ ቬሌ ሬዲዮ ነው። አድማጮች፣ ዜናውን ለማጠናቀቅ አርዕስተ ዜናውን በድጋሚ እናሰማለን። የዛሬ 6 ዓመት ለጦርነት መከስከስ ምክንያት ነበር በተባለለት ምርጫ የተመረጡ የምክር ቤት አባላትን ማክሰኞ ለሰብስቦ ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ የመረጠው ህዋት ዛሬ በይፋ ስራ መጀመሩን አሳወቀ። ብርቱ የራብ አደጋ ያጠላባት ሶማሊያ ውስጥ ጥልቂት ከመከሰቱ በፊት አስቸኳይ ድጋፍ እንዲደረግ ዓለም አቀፉ የተመድ የምግብ መርሃ ግብር ዛሬ አሳሰበ። ሳውዲ አረቢያ የአየር ክልሏንና የጦር ሰፈሮቿን ዩናይትድ ስቴትስ በኢራን ፍኖተ ሆርሙዝ ዘመቻ ወቅት እንዳትጠቀም ማገዷን አሳወቀች። በዩናይትድ ስቴትስ ጦር ትናንት መርከቧ የሆርሙዝ ሰርጥ ላይ ተመታባት ኢራን ጥቃቱን ዛሬ አወገዘች። ዩናይትድ ስቴትስ የወደብ ክልከላ ደንቧን ጥሷል ያለቻቸው 2 የኢራን መርከቦች ላይ ዛሬ ተኩስ መክፈቷን ይፋ አድርጋለች። የሁለቱ አገራት ውጥረትም እጅግ ተባብሷል። ዜናው በዚሁ አበቃ። መልካም ጊዜ። ጤና ይስጥልኝ።
ለዓለም ዜናው ማንተጋፍቶትን አመሰግናለሁ።